የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። የሰኔ 15 2013 ጋቢና ቪኦኤ ጀመረ። ትናንት ሀገራዊ ምርጫ ባከናወነችው ኢትዮጵያ የድምፅ ቆጠራ እየተከናወነ ይገኛል። በአንዳንድ ክልሎች ስላለው ሂደት ከዘጋቢዎቻችን ቆየት ብለን እንሰማለን።
ቆሻሻ እስካለ ድረስ 24 ሰዓት ሙሉ መስራት የሚችል አመቱ ሙሉ መስራት የሚችል ኃይል ማመንጫ ነው። 24 ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ።
ከምርጫ ወጣ ባለ ዘገባችን ከቆሻሻ ኃይል በማመንጨት ላይ ስለሚገኘው አንድ ተቋም እንነግራችኋለን። ቀደም ብለን ሰማናቸው የካምብሪጅ ኢንዱስትሪስ ኃላፊ ሳሙኤል አለማየሁ ናቸው እንግዳችን ናቸው። መሰናዶውን ሀብታሙ ስዩም መራለው፣ ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያካውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝ ሸቆያ
አመሰግናለሁ ሀብታሙ። በቅድሚያ የምርጫ ዜና። በትላንትናው ዕለት የተካሄደው 6ኛው ሀገራዊ ምርጫ ድምጽ የመስጠት ሂደት የተጠናቀቀባቸው አካባቢዎች ውጤቱ ይፋ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ሌሊት በሰጠው መግለጫ ባስታወቀው መሰረት ቆጠራው በተጠናቀቀባቸው አካባቢዎች በዛሬው ዕለት ውጤቱ ይፋ መደረግ ተጀምሯል። ትላንት ሰኞ ሰኔ 14 2013 ዓ.ም ምረት የተካሄደውን እስከ ምሽቱ 3 ሰዓት ድምጽ ሲሰጥበት የዋለበትን ምርጫ ሂደት ማጠናቀቂያ ተከትሎ እኩለ ለሊት አቅራቢያ አምስቱ የቦርድ አባላት የጋራ መግለጫ የሰጡ ሲሆን የቦርዱ ሰብሳቢ ወይዘሮት ብርቱካን ሚደቅሳ አብዛኛው የድምጽ አሰጣጥ ሂደቱ በእለቱ መጠናቀቁን ገልጸዋል። በሲዳማ፣ ጋምቤላና ቤኒሻንጉል ጉምዝ ግን የድምጽ መስጫ ወረቀት እጥረት መፈጠሩን ጠቁመው የድምጽ መስጫ ወረቀት እጥረት ባጋጠመባቸው አንዳንድ ምርጫ ጣቢያዎች የድምጽ መስጫ ወረቀት ስርጭቱ እንደገና ተደርጎ በዛሬው ዕለት የድምጽ መስጠት ሂደቱ እንደሚቀጥል ገልጸዋል። አያይዘውም በድምጽ አሰጣጥ ሂደቱ ላይ ይህ ነው የሚባል የጎላ የጸጥታ ችግር አለመከሰቱን ተናግረው በአማራ ክልል አንዳንድ የምርጫ ጣቢያዎች ከተከሰተው መጠነኛ ችግር ውጭ ምርጫው ሰላማዊ ሆኖ ተጠናቋል ብለዋል። በአማራና በደቡብ ክልሎች በሚገኙ ወኪሎቻቸው ላይ ከቦታ ቦታ መንቀሳቀስ እንዳልቻሉ እንዲሁም የድብደባና ባጅ የመቀማት ወንጀል እየተፈጸመ ስለመሆኑ ተቃዋሚ ፓርቲዎች አቤቱታ ማቅረባቸውንም ተናግረዋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከገዢው ፓርቲ ውጪ ከሁሉም ፓርቲዎች አቤቱታ አስተናግደናል ያሉ ሲሆን በተለይ በአማራና በደቡብ ክልሎች ችግሩ የጎላ መሆኑን ጠቅሰው ማስተካከያ እንዲደረግ ማሳሰባቸውንም ተናግረዋል። በአዲስ አበባ በሚገኙ 9 የምርጫ ጣቢያዎች ላይ አስፈጻሚዎች ባለመገኘታቸው ጣቢያው ዘግይቶ መከፈቱንም የገለጹ ሲሆን ከዚህ ውጪ በሁሉም ስፍራ ምርጫው በሰላማዊ መንገድ ተከናውኗል ብለዋል። በኦሮሚያ ክልል በስጋት ምክንያት ምስራቅ ሐረርጌ ዞን አንድ ምርጫ ጣቢያ አለመከፈቱን እንዲሁም ምዕራብ ሸዋ ዞን 2 የምርጫ ጣቢያዎች በተከሰተ ችግር መዘጋታቸውንም ጠቁመዋል። ወይዘሪት ብርቱካን ሚደቅሳ በዛሬው ዕለትም ከጠዋቱ 5 ሰዓት ጀምሮ ድምጽ የሚሰጥባቸው ቦታዎች መኖራቸውን አስታውቀዋል። ወደ ኮቪድ ወሬዎች ስናመራ በሺዎች የሚቆጠሩ የጃፓን ኩባንያዎች በስራ ቦታቸው ላይ ለሰራተኞቻቸውና ለቤተሰቦቻቸው የሚሰጥ የክትባት መርሃ ግብር ትላንት ሰኞ ጀምረዋል። አንዳንድ ኩባንያዎች የጃፓን መንግስት በክትባት አሰጣጥ ሂደቱና ዘመቻው ላይ መዘግየት አሳይቷል በሚል ወቅሰውታል። ቶዮታና ሰንቶሬ የተሰኙት ኩባንያዎች ሰራተኞቻቸው በስራ ቦታ እንዲከተቡ የሚያደርገውን ዘመቻ ከተቀላቀሉ ኩባንያዎች ውስጥ ናቸው። በሌላ በኩል በቶኪዮ የሚካሄደው ኦሎምፒክ ከመከፈቱ በፊት በሺዎች የሚቆጠሩ ሰዎች ክትባት ለመውሰድ በመጠባበቅ ላይ ናቸው። የኦሎምፒክ አዘጋጆች ደግሞ በኮቪድ ምክንያት የታዳሚዎች ቁጥር በግማሽ እንደሚቀንስ አስታውቀዋል። ይህ በእንዲህ እንዳለ በቶኪዮ ኦሎምፒክ ለመወዳደር ወደ ጃፓን የተጓዘ አንድ ዩጋንዳዊ አትሌት በተደረገለት ምርመራ ኮሮና ቫይረስ ስለተገኘበት ወደ ለይቶ ማቆያ አስገብተውታል። ዩጋንዳውያኑ አትሌቶች ከ20 ከሀገራቸው ሲነሱ ሙሉ ለሙሉ የኮቪድ መከላከያ ተከተበውና ከቫይረሱ ነጻ እንደነበሩ የተገለጸ ሲሆን ጃፓን ሲገቡ በተደረገላቸው ምርመራ የተቀሩት 8 ዩጋንዳውያን አትሌቶች ከቫይረሱ ነጻ እንደሆኑ ተገልጿል። በሌላ ዜና ዩናይትድ ስቴትስ ለታይዋን 2.5 ሚሊዮን ክትባቶች መላኳ ተዘግቧል። ቀደም ሲል ዩናይትድ ስቴትስ ለትልክላት ቃል የገባችው 750 ሺህ ክትባት እንደነበረም ተጠቁሟል። የታይዋን ፕሬዝዳንት ይህ ቃል ከተገባው በመጠኑ የገዘፈ ቁጥር ያለው የክትባት ስጦታ ልብ የሚነካ ወዳጅነት መግለጫ ነው ብለውታል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አስተዳደራቸው በአለም ዙሪያ 80 ሚሊዮን ክትባቶችን ለተለያዩ ሀገሮች እንደሚያከፋፍል አስታውቀዋል። ዩናይትድ ስቴትስ በቀጣዮቹ 2 አመታት ውስጥ 100 ለሚሆኑ የዓለም አካባቢዎች 500 ሚሊዮን ክትባት በርዳታ ልትሰጥ ቃል ገብታለች። የአፍሪካ ሀገሮችን ጨምሮ 92 ለሚሆኑ ሀገሮች በዚህ በአውሮፓ 2021 ዓመተ ምህረት 200 ሚሊዮን በሚቀጥለው 2022 ደግሞ 300 ሚሊዮን ክትባቶች እንደሚልክ የባይደን አስተዳደር አስታውቋል። በዩናይትድ ስቴትስ የጆን ሆፕኪንስ የኮቪድ-19 መረጃ ማዕከል መሰረት በአሁኑ ወቅት ከአሜሪካ ህዝብ 45% የሚሆነው ሙሉ ለሙሉ ተከትቧል። በአንጻሩ ከ1.3 ቢሊዮን በላይ ህዝብ ባላት በህንድ እስካሁን የተከተበው 3% ገደማ መሆኑን መረጃው አክሎ ያሳያል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ መርሃ ግብር ነው። ስለምታዳምጡ እናመሰግናለን። ከማህበራዊ መገናኛ ገጾቻችን በተጨማሪ 2022276379 ላይ አስተያየታችሁን በዋትሳፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። ትናንት ለስድስተኛ ጊዜ ሀገራዊ ምርጫ ባከናወነችው ኢትዮጵያ የድምፅ ቆጠራ ሂደት ተጀምሯል። በርካታ የምርጫ ጣቢያዎች ባሉባቸው የአማራና ኦሮሚያ ክልሎች ያለውን ሂደት ለማወቅ በማሰብ አመሻሹን ለዘጋቢዎቻችን ደውዬ ነበረ። አስቀድሜ ከአስቴር ምስጋናው ጋር አጭር ቆይታ አድርጌያለሁ። አስቴር በአማራ ክልል መዲና ባህር ዳር ትገኛለች።
እንግዲህ ያው ቀደም ብለን እንደገለጽከው ትላንት ስድስተኛው ሀገራዊ ምርጫ ተካሂዷል። ማምሻውን ነው የድምፅ አሰጣጥ ሂደቱ የተጠናቀቀው። ሌሊቱን በሙሉ እንዲሁ ቆጠራ ነው በየጣቢያዎቹ የነበረው። ተዘዋውሬ እንደተመለከትኩት ዛሬ ጠዋት በበርካታ ጣቢያዎች ላይ የድምፅ ቆጠራ ውጤቱ ተጠናቁ ይፋ እየሆነ ነው። ብዛት ያላቸው ሰዎች በየጣቢያው ተሰብስበው ውጤት እየተመለከቱ እያዩ አይቻለሁ። ስሜታቸውንም እንዲሁ ተረድቻለሁ። እንግዲህ አዲስ ነገር የሚጠበቅ ሲሆን ሰዎቹ ስሜት በዛ ልክ እንደሚሆነው ልክ ዛሬ ጠዋት ያየኋቸው ሰዎች በሙሉ ውጤት ለማየት የምርጫ ጣቢያ አካባቢ ተሰብስበው ውጤት ሲመለከቱ ተመልክቻለሁ። አንድ ግን ፋሲሉ አካባቢ የሚገኝ የምርጫ ጣቢያ ላይ እስከ ረፋዱ ድረስ የምርጫ ቆጠራ ሂደቱ አልተጠናቀቀም ነበር። ከዛ ውጭ ያለው ሰላማዊ ሁኔታ፣ ከተማዋ ሙሉ ለሙሉ ወደ ቀደመ እንቅስቃሴዋ ተመልሳለች። የንግድ ተቋማት ሁሉ ተከፍተዋል። ትላንትና እንደሚታወቀው ዝግ ስለነበረ ብዙ እንቅስቃሴ አልነበረም። ዛሬ ግን ሙሉ ለሙሉ ወደ ስራ የሚሄደውም ወደ ስራ፣ ወደ ንግድ የሚሄደውም ወደ ንግድ እየተንቀሳቀሱ ነው ያሉበት። ሰላም ደግሞ በከተማው በቃ የምርጫ ሂደቱን ተከትሎ የተፈጠረ ምንም አዲስ ነገር የለም።
አስቴር፣ እንደምታውቂው ባህር ዳር በሀገሪቱ ከሚገኙት ስፋት ያላቸው ክልሎች መካከል አንዱ የሆነው የአማራ ክልል መናገሻ ከተማ ናት። በክልሉ ውስጥ ያለው ፉክክር የጋለ እንደሚሆን ይጠበቃል። መራጮችና ተመራጮች የምርጫውን ውጤት በጸጋ ለመቀበል ሂደቱን በሰላም ለማጠናቀቅ ያላቸው ፍላጎት ምን ይመስላል? እንደው ዞር ዞር ብለሽ ስትገመግሚው ስታዩ
እንግዲህ ትላንትና የተፎካካሪ ፓርቲውም ሆነ የገዢው ፓርቲ ተወዳዳሪዎች ያስተላለፉት መልእክት ነበራችሁ። የሁለቱም ፓርቲ ትልልቅ አመራሮች ምርጫውን በጸጋ ለመቀበል ዝግጁ መሆናቸውን እና እንዲሁም ደግሞ ደጋፊዎቻቸውንም እንዲሁ ውጤቱ ምን የሚሆን ምን በጸጋ ለመቀበል መልእክት ሲያስተላልፉ ነበር እና ያ ይመስለኛል ዛሬ በከተማው ላይ ምንም አይነት ነገር የለም። ውጤቱን አይቶ የተናደደም ፊቱ የጠቆረም ሰው በብዛት እኔ አላየሁም እና ምናልባት የተፎካካሪ ፓርቲዎቹ ከፍተኛ አመራር አመራሮች የሰጡት መልእክት ነው ብዬ አስባለሁ። በትላንትናው ዘገባ የባህር ዳር ከተማ አስተዳደር ምክትል ተቀዳሚ ከንቲባ ዶክተር ደሳሉና የአማራ ብሔራዊ ንቅናቄ አብን የቀድሞው ሊቀመንበር ዶክተር ደሳሌ ጫኔ እንግዲህ የምርጫውን ውጤት በጸጋ ለመቀበል ዝግጁ መሆናቸውና እንዲሁም ደግሞ ለደጋፊዎቻቸው ደግሞ መልእክት ማስተላለፋቸው ይታወሳል። እንግዲህ ያንን ተከትሎ ይመስለኛል ዛሬ በባህር ዳር ከተማ ላይ የተለየ ነገር አልታየም።
ፓስተር ምስጋናው የአሜሪካ ድምጽ የባህር ዳር ዘጋቢ፣ ለምታደርሽን መረጃዎች በጣም አመስጋኞች ነን። መልካም የስራ ቀን ይሁንልሽ። መልካም ጊዜ።
እኔም አመሰግናለሁ ሀብታሙ። መልካም ምሽት።
አድማጮቻችን፣ በትናንትናው ዕለት ኢትዮጵያ ሀገራዊ ምርጫ እንዳከናወነች ይታወቃል። በተለያዩ የሀገሪቱ ክፍሎች የሚገኙ ዘጋቢዎች አዳዲስ መረጃዎችን እያደረሱን ይገኛሉ። ቀደም ብለን አስቴር ምስጋናውን ከባህር ዳር ሰምተናል። አሁን ደግሞ የአምቦውና የምዕራብ ኦሮሚያ አካባቢ ዘጋቢያችን ናኮር መልካ መስመር ላይ ይገኛል። ናኮር እንደምን ውለሃል?
ሰላም ነው?
ይመስገነው ደህና ነኝ። በማግስቱ ያለው የምርጫ ሂደት ድባብ ምን ይመስላል? በአጠቃላይ እስቲ ጠቅለል አድርገን ንገረን።
በጣም አመሰግናለሁ አብትሽ። በትናንትናው ዕለት ከምሽቱ 12 ሰዓት ጀምሮ በአምቦ ከተማ በተለያዩ የምርጫ ጣቢያዎች በመዘዋወር የምርጫ ውጤቱ ተለጥፎ እንደሆነ ለማረጋገጥ ሙከራ አድርገናል። ከዚህ መካከልም በ02፣ በ03፣ በ04 እንዲሁም በተለምዶ ድሮ 06 በሚባል አካባቢም እንደዛው ቅኝት አድርጌ ነበረ። በቅኝቴ አንድም ቦታ ላይ የምርጫ ውጤት አልተለጠፈም። በተቃራኒው በአንድ የገጠር ቀበሌ ውስጥ በአምቦ አንድ ስር በሚገኝ በአምቦ አንድ የምርጫ ክልል ስር ማለት ነው በዮ ሰቃሪ በሚባል ቀበሌ ላይ ግን የመራጮች ድምፅ ውጤት ከረፋዱ 6 ሰዓት ላይ ተለጥፎ አግኝተናል። ትናንትና ምርጫቸውን ከ12 ሰዓት ከሌሊቱ ጀምሮ እስከ ረፋዱ 4 ሰዓት ተኩል ገደማ አከናውነው እንደጨረሱ ነው የምርጫው አስተባባሪ ተገኝተው በቦታው የነገሩ ማለት ነው። ሰዎች ሁሉ መጥተው ወደ ቤታቸው መሄዳቸውንና ካለው የጸጥታ ስጋት አንጻር ምርጫው ቶሎ እንዲከናወን መደረጉንም እንደዛው ነግረውናል በትናንትና ሁለት ማለት ነው። በአምቦ ከተማ ግን በአንድም ስፍራ ላይ የምርጫ ውጤት ተለጥፎ አላየሁኝም። ቢያንስ ከ4 እስከ 5 በሚገኙ የምርጫ ጣቢያዎች ተዘዋውሬ ምልከታ አድርጌያለሁ በዚህ ጠዋት ማለት ነው። የምርጫ አስተባባሪዎቹን ስንጠይቃቸው አንዳንድ ቦታ ላይ ውጤቱ ተለጥፏል ይሉናል። ሄደን ስናይ ደግሞ ውጤቱን አናገኝም። አንዳንድ ቦታ ላይ ደግሞ ውጤቱ በጸጥታ ስጋት ማለትም በአምቦ ሳይሆን በምዕራብ ሸዋ አንዳንድ ወረዳዎች ውስጥ በነበረው የጸጥታ ችግር እዚህም ተመሳሳይ ነገር ሊፈጠር የሚችልበት ሁኔታ ይኖራል ተብሎ ስለተሰጋ ውጤቱ እንዳልተለጠፈ አንድ ስማቸው መጥቀስ ያልፈለጉ የምርጫ ቦርድ የአካባቢው አስተባባሪ ተናግረዋል ማለት ነው። በትናንትናው ዕለት በምርጫው ሂደት መካከል በተፈጠረው ችግር ታጣቂዎች በተኮሱት ጥይት የሶስት ሰዎች ህይወት አልፏል። አንዱ የመንግስት ባለስልጣን የወረዳው ሲሆን ሁለተኛው የአካባቢው ታጣቂ ወይም የመንግስት ታጣቂ ሚሊሻ የምንለው እንዲሁ ሌላኛው ደግሞ የኦሮሚያ ፖሊስ መሆኑን በምርጫው አስተባባሪ እንዲሁ እዚህ አካባቢ ያሉ አስተባባሪ ነግረውናል ማለት ነው። ትናንት ማምሻውንም በድሬን ጭኒ በሚባል ወረዳ ለጊዜው ስሙን ያለዩት ቀበሌ ውስጥ እንዲሁ የሁለት ሰዎች ህይወት አልፏል። አንዱ የአምቡላንስ ሹፌር መሆኑን እና ሌላኛው ደግሞ የጸጥታ አባል መሆኑን የነገሩን ለጊዜው በግልጽ ለይተው አልነገሩንም እኚህ ስማቸውን ሊጠቅሱ ያልፈለጉ የአካባቢው የምርጫ ቦርድ አስተባባሪ ማለት ነው። አጠቃላይ በአምቦ አካባቢ የሚገኘው ግን በጣም ሰላማዊ ሁኔታ ነው። ትናንትና ትራንስፖርት ቀኑ ሙሉ አልነበረም። በአምቦ ከተማ በብዛት የሚንቀሳቀሱት ባጃጆች ናቸው። እንዲሁም ደግሞ የግልና የህዝብ ማመላለሻ አነስተኛ አውቶቡሶች አሉ። ዛሬ በስፋት ወጥተው እንቅስቃሴ ላይ ናቸው። ትናንት ተዘግተው የነበሩ አገልግሎቶችም እንዲሁ ተጀምረዋል። የመንግስት መስሪያ ቤቶችም እንዲሁ ተከፍተዋል። በተለያዩ ቦታዎች ተዘዋውሬ ባየሁት ሁኔታ ህብረተሰቡ እንቅስቃሴውን ቀጥሏል። እስካሁን አዲስ ነገር የለም። ማለትም ልክ እንደ እሁድ እንደ ቅዳሜ እንደነበረው ዛሬ ማክሰኞ ላይም ከምርጫው በኋላ ማለት ነው ተመሳሳይ ሁኔታ ተመሳሳይ እንቅስቃሴ እየታየ ነው የሚገኘውና በሌሎች ከተሞች ያለውን ሁኔታ በዛሬው ዕለት አላጣራውኝም። ያምቦ ሁኔታ ግን ይሄንን ይመስላል። አዳዲስ መረጃዎች ካሉ ደግሞ እንዲሁ በሚቀጥለው ዘገባዎቻችን ያካተትን እንሄዳለን ማለት ነው።
ማከወር እንግዲህ እንደምታውቀው የምዕራብ ኦሮሚያ ስፍራው ከሞላ ጎደል ውጥረት የሰነበተባቸው ስፍራዎች ናቸው። የምርጫን ውጤት በጸጋ በመቀበል ረገድ ያላቸው ፍላጎት ምን ያክል ነው?
እኔ ካለሁበት ቦታ ልጀምርልህ። በምዕራብ ሸዋ 14 የምርጫ ክልሎች አሉ። ከ1200 በላይ የምርጫ ጣቢያዎች እንዳሉ የምርጫው ስራ አስኪያጅ እዚህ አካባቢ ያሉት ማለት ነው ተናግረዋል። በሚያስገርም ሁኔታ እዚህ አካባቢ የተወዳደሩት 3 ፓርቲዎች ናቸው። ግን ከ3 ፓርቲዎች መካከል ብልጽግና በአብዛኛው ቦታው ላይ ነው የሚወዳደረው። ነጻነትና እኩልነት የሚባል ፓርቲ አለ በወልመራ የምርጫ ክልል አካባቢ የሚወዳደር። ሌላኛው ደግሞ የኦሮሞ ነጻነት ንቅናቄ የሚባል ፓርቲ አለ። እነዚህ 3 እጩ ብቻ ነው ያቀረቡት። በአብዛኛው ግን ከፍተኛውን ቁጥር ያቀረበው የብልጽግና ፓርቲ ነው። በብዙም ቦታ ተዘዋውረን ያየነው ቦታ ላይ የብልጽግና ፓርቲ ብቻውን ሲወዳደር ነው ያገኘ ነው። ስለዚህ ቀድሞ የተገመተ ይመስላል። የምርጫ ውጤቱም አሁን መግለጽ ስለማይቻል እንጂ ህብረተሰቡም ያንን አውቋል። ለዛም ነው የሚመረጠው መንግስት እዚህ አካባቢ ላይ ሰላምን ማረጋጋት፣ የኑሮ ውድነቱን ማሻሻል፣ ለወጣቶች ስራ አጥነት መስራት አለበት የሚሉትን ምክር ሀሳቦች ለመንግስት ሲያቀርቡ የነበሩት ማለት ነው። ስለዚህ ያለው ውጥረት እንዳለ ቀጥሏል። የተለየ ነገር የለም። ውጥረቱ ግን በግልጽ ወጥቶ የሚታይ አይደለም። ያንን ማረጋገጥ የምችለው ወደ ገጠሩ የህብረተሰብ ክፍል ስትወርድ በአካባቢው የመንግስት ወታደሮችና የሸማቂዎቹም ታጣቂዎች እዛ አካባቢ በመንቀሳቀሳቸው ማለት ነው ውጥረቱ እንዳለ ለማየት ለማስተዋል ይቻላል ማለት ነው። በስልክም ማረጋገጥ የቻልኩት ያንን ነው። ከተማዎች ላይ ግን ያ የጎላ ችግር ብዙም አይታይም።
ናኮር መልካ የአምቦ ዙሪያና የምዕራብ ኦሮሚያ ዘጋቢያችን በእጅጉ አመሰግናለሁ። መልካም የስራ ቀን ይሁንልህ። መልካም ምሽት።
አመሰግናለሁ ሀብተሽ። መልካም ቀን።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ ወጣቶችን የሚመለከት መርሃ ግብርም ነው። ከምርጫ መረጃዎች ወጣ ስንል አንድ የቴክኖሎጂ ተቋም እናገኛለን። ካምብሪጅ ኢንዱስትሪስ ይባላል። አዲስ አበባ ረጴ ላይ የተቋቋመ ከተማዋ የተቸገረችበትን ቆሻሻ ወደ መልካም ውጤት ለመቀየር እየጣረ ያለ ተቋም ነው። ጥረቱም ዓለም አቀፍ እውቅናን ከሰሞኑ አስገኝቶለታል። ስለ ተቋሙ እንቅስቃሴ ለማወቅ ኃላፊውን አቶ ሳሙኤል አለማየሁን በስልክ መስመር አግኝቻቸዋለሁ። ስለ ራሳቸውና ስለ ተቋሙ በጥቂቱ ቀድሞ ይነግሩናል።
በጣም ጥሩ። ይህንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010ና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዲቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጄ ያደግኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረግኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲ ነው የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይም አንትርፕኖር ሁኜ ደግሞ በኢንቨስትመንት ሳይድ ቨንሮክ ወይም የሮክፌለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ይሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ 12 አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና አውት ኦፍ ሳይት አውት ኦፍ ማይንድ ወይንም ከእይታ ከጠፋ ከአእምሮ የሚጠፋ አለ እንደሚባለው፣ የሚወገድበት ቦታዎች ግን እንዴት አድርገው ከርሰ ምድሩን እየጎዱ እንደሆኑ፣ አየሩን እየጎዱ እንደሆኑ፣ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦች ጋር ዲፒ ክሊንቴክ ይባላል ዲፒ ክሊንቴክ በአለም አሉ ከሚባሉት ኩባንያዎች አንደኛው ነው በቆሻሻ ኃይል ማመንጫዎች ደሞ ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲን ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል።
እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት። የዚህ ዋነኛ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዩብል ኤነርጂ ወይንም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። የፀሐይ ብርሃን ከሌለ ወይንም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም። ውሃው ከሌለ ወይም ዝናቡ ካልዘነበ እነዚህ ደግሞ ፋሲሊቲዎች በብዛት ከመሃል ከተማዎች ብዙ ጊዜ ኃይል የምንጠቀመው መሃል ከተማዎች ላይ ነው። ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ኃይል የምንጠቀምባቸው በብዛት ኦን አቨሬጅ 700 ኪሎ ሜትር ርቀው ነው ያሉት። ሶላሮቹ ምራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው፣ ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ኃይል ማመንጫ ጥቅሙ ምንድን ነው? ቆሻሻ እስካለ ድረስ 24 ሰዓት ሙሉ መስራት የሚችል አመቱን ሙሉ መስራት የሚችል ኃይል ማመንጫ ነው። 24 ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ላንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ 24 ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችል እና ኮምፕሊመንት ማድረግ የሚችል ፕሮጀክት ነው። ለዛም ነው በጣም የገፋንበት።
ምን አይነት ስራዎችን ሰራችሁ? በእነዚህ ዓመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር ስቻላችሁ?
በጣም ጥሩ። ፕሮጀክቱን የፕላኒንግ ስቴጁ ወደ 2 ዓመት ተኩል በላይ ፈጀብን። ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው። ባለፉት 12 ወራቶቹ ፋሲሊቲው አሁን ይሄ የረጲ ቆሻሻ ኃይል ማመንጫ በኢትዮጵያን ኤሌክትሪክ ፓወር ነው ያስረከብነው። ባለፉት 12 ወራቶች ብቻ 530 ሚሊዮን ኪሎግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ 90% በላይ ነው። ከተሰበሰበውም ቆሻሻ 191 ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከ20% በላይ household electricity ፍጆታውን መያዝ የቻለ የኃይል ምንጭ ነው።
ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ለሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ?
ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሰየማችን እኛ ይህንን ረጲን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎቹን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይህንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ሲፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ ኪንሻሳ ላይ፣ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረጲንም ፕሮጀክት ደግሞ እግዚአብሔር ካለ ወደ ፕራይቬታይዝ ማድረግ ከቻለን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ተፋፋው ራይ ያለን እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን።
ይህንን ስራ የምታከናውኑበት ጣቢያ የሚገኘው ረጲ በመባል በሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል?
በጣም ጥሩ ጥያቄ ነው። በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ 116 ዜጎቻችን ህይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዛው የምንፈልገው። ይሄ ፋሲሊቲ በመኖሩ አሁን እንዳልኩክ ባለፈው አመት ብቻ 530 ሚሊዮን ኪሎ ግራም አይከማችም ነበረ። መሬት ላይ የቆፈረን አንቀብርም ነበረ። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ላንድ ፊል ብለን ያቋቋም ነው የተቋቋመው በመንግስት በኩል ሌሎችን ቦታ ላይ ተመልሶ የቆሻሻን ቁሌትን ማድረጉን አቁመን ቆሻሻ ኃይል አመንጭቶ በአምፖል ላይ የምታገኘውን መብራት እንዲያገኝ ነው የተደረገው። እንደዚህ መናድ የሚመጡት ስትራክቸራሊ ሳውንድ ያልሆኑ ፕላንድ ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይህንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል እያስወገደ የዛን አካባቢ ቫሊዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ የዩሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያም ማለት ሽታ እንዳይኖረው ምንም አይነት የድምፁ መጠን የተመጣጠነ ሆኖ ዊዝን 100 ሜትር ሬዲየስ ውስጥ ነዋሪዎች በደንብ አድርገው መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። የምታያቸው መሀል ኦስሎ ላይ፣ ኮፐንሃገን፣ ለንደን ሂትሮ ኤርፖርት አጠገብ 400 በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው በብዛት። አሁን ቻይናም ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሀል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀን ቴክኖሎጂ አመተን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ እኛ በጣም ደስተኞች ነን።
እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየሁ። በቅርቡ በዓለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን በአድማጮች ስም አመሰግናለሁ። ከመለያየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት። ከታዳሽ ኃይል ጋር በተገናኘ ሊያውቁትና ሊሞክሩት ይገባል የሚሏቸው ነገሮች ካሉ ባጭሩ ቢነግሩን።
ሀብታሙ፣ በጣም ነው የማመሰግነው። እኔም ለወጣት ወንድሞቻችን ለወጣት እህቶቻችን ልናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን መቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣርን ልናሳያቸው ኢኒሺያል ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሀሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብረው የተያያዙ ነገሮች ወደፊት ሌተስት የሚባሉትና አጓጉ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች፣ አመቱን ሙሉ ሊመረቱ የሚችሉ ምግቦች፣ ባክቴሪያን ሞዲፋይ በማድረግ ኃይል ማመንጫዎች፣ ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲዶችን ማስተካከል፣ እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚ ፎረም ላይ የመጡት የወደፊት ታዳሽ ኃይልና ሰስቴይነብል ቴክኖሎጂዎች ናቸው። ይህን እንዲገፉበት እኛ የምናውቃቸውን ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን። ኦገስት ላይ የኦንላይን ኮርሶች ሰርቲፋይ የምናደርግባቸው ፕሮግራሞች እንፈጥራለን። ሁሉም በነፃ የኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርቲፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የስራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን። ዓለምን መቀየር የምንችለው አገርን መቀየር የምንችለው የሥራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው ላለው።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ አምሽተናል። የነገ ሰው ይበለን። ደህና እደሩ። ህልም በአቋራጭ ቀድሞ ከነጋው ባይ በስጋት ቆሞ ሞኝ ይሻላል ለክፉ ያነጋው።